ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 18 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መጋቢት 18 ቀን 115 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችን ከዜናው በማስከተል ይቀርባል። እዚያም በሚያዝያ ወር 2010 ዓመተ ምህረት በአገር ወዳዶች ላይ ዘመቻ በሚል ርዕስ ቀርቦ የነበረውን የፍኖተ ዴሞክራሲ ሀተታ አሰምተን ክፍል አንድ ዝግጅታችን ይጠቃልላል። በቅድሚያ ዜና። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 16 መድረሱን የኢትዮጵያ ህብረተሰብ ጤና ማዕከል ገለጸ። በሽታው በመርመራ ተገኘባቸው ከተባሉት አራት ሰዎች መካከል አንደኛው የ72 ዓመት የሞሪሸስ ተወላጅ ሲሆኑ መጋቢት 5 ቀን ከኮንጎ ብራዛቪል የተመለሱ ናቸው ተብሏል። ቀሪዎቹ 3 ታማሚዎች ሁሉም ኢትዮጵያውያን ሲሆኑ ከነዚህ ውስጥ ሁለቱ የውጭ ሀገር የጉዞ ታሪክ የሌላቸው መሆኑም ተነግሯል። የውጭ ጉዞ አላደረጉም ከተባሉት ሁለቱ ኢትዮጵያውያን መካከል አንደኛው በናዝሬት ከተማ ነዋሪ የሆኑ የ61 ዓመት ሰው ሲሆኑ ምንም እንኳን በቅርቡ ወደ ውጭ ሀገር የወጡ ባይሆንም ከውጭ ሀገር ዜጎች ጋር ግንኙነት የነበራቸው መሆኑ ተረጋግጧል። ኮሮና ቫይረስን ለመከላከል የወጡትን መመሪያዎች በማይከተሉ ግለሰቦች ላይ እርምጃ እንደሚወስድ ፖሊስ ያስታወቀ ሲሆን በ3 ቀናት በአዲስ አበባ ብቻ ከ4000 በላይ የጭፈራ እንዲሁም የሺሻና የጫት ቤቶች የተዘጉ መሆናቸው ተገልጿል። ለተጨማሪ 2 ሳምንታት ትምህርት ቤቶች ዝግ ሆነው እንዲቆዩ መመሪያ መሰጠቱና ጦረታ የወጡ ወይም በትምህርት ላይ ያሉ የሕክምና ባለሙያዎች ለብሔራዊ ግዳጅ እንዲዘጋጁ ጥሪ የቀረበ መሆኑም ታውቋል። በዓለም አቀፍ ደረጃ እየተስፋፋ የመጣው የኮሮና ቫይረስ የዓለምን ኢኮኖሚ በጽኑ ያዳከመው ሲሆን G8 በመባል የሚታወቀው የዓለም ከበርቴ ሀገሮች የተዳከመውን የዓለም ኢኮኖሚ ለማነቃነቅ 5 ትሪሊዮን ዶላር ፈሰስ ለማድረግ ቃል መግባታቸውን ይፋ አድርገዋል። በሽታው በዓለም አቀፍ ደረጃ በመስፋፋት ላይ ሲሆን የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና የጤና ሚኒስትሩ በበሽታው መያዛቸው ተረጋግጧል። እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ በመስሪያ ቤት አብሮ የሚሰራ ግለሰብ በኮሮና በሽታ በመያዙ ራሳቸውን ያገለሉ መሆናቸው ታውቋል። በዓለም አቀፍ ደረጃ በበሽታው የተያዙ ሰዎች ቁጥር 553000 ያለፈ ሲሆን ከ25000 በላይ በበሽታው ሞተዋል። ከበርካታ ሰዎች መያዝ በኩል አሜሪካ ቻይናን እና ጣሊያንን በመብለጥ በአሁኑ ጊዜ በአንደኛ ደረጃ ላይ ትገኛለች። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አርብ መጋቢት 18 ቀን ጄኔቫ ስዊትዘርላንድ ካለው መስሪያ ቤቱ በሰጠው መግለጫ የኮሮና በሽታ እየተስፋፋ ባለበት በዚህ ጊዜ በኢትዮጵያና በአንዳንድ ዓለም ክፍሎች የግንኙነት መስመሮች መቋረጣቸው ያሳሰበው መሆኑን ገልጿል። በኢትዮጵያ በምዕራብ ወለጋ በቄለምና በሆሮ ጉድሩ አካባቢ ያለውን የጸጥታ ስጋት ምክንያት በማድረግ ከታህሳስ 28 ጀምሮ ኢንተርኔትና የስልክ መስመሮች መቋረጡ ይታወቃል። ባለፈው ዓመት በተለያዩ ወቅቶች በተለያዩ ቦታዎች በህዝብ ኑሮ እና እንቅስቃሴ ተጽዕኖ ያመጣ የኢንተርኔት መቋረጥ በአገዛዙ ተደርጎ እንደነበርም መግለጫው አስታውሷል። የግንኙነት መስመሮችን በመዝጋት በኩል ከኢትዮጵያ ሌሎች አገሮችም ተግባራዊ እያደረጉ ስለሆነ በአስቸኳይ መቆም እንዳለበት የተባበሩት መንግስታት ድርጅት የሰብአዊ መብት ተቋም ጠይቋል። ተቋሙ በተጨማሪም እያንዳንዱ ሰው መረጃ የማግኘትም ሆነ የማስተላለፍ መብት ስላለው በአገሮች እየተወሰዱ ያሉት የኢንተርኔትና የስልክ ግንኙነቶችን ማቋረጥ የዜጎችን መሰረታዊ መብት መርገጥ ነው ብሏል። በአሁኑ ወቅት ስለ ኮሮና ቫይረስ በየትኛውም አካባቢ ያሉ ዜጎች መረጃ ሊያገኙ እንደሚገባም ገልጿል። በመጨረሻም ከወቻሞ ዩኒቨርሲቲ ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎችን የጫነ የህዝብ ማመላለሻ ተሽከርካሪ በደረሰበት አደጋ ሁለት ተማሪዎች ሕይወታቸውን ሲያጡ 22 የአካል ጉዳት ደርሶባቸዋል። አደጋው የደረሰው መጋቢት 17 ለሊት በምስራቅ ጎጃም ዞን ደጀን ወረዳ ጢቅ የትኖራ ቀበሌ ሲሆን ተሽከርካሪው ወደ ደቡብ ጎንደር ይሄድ እንደነበርም ተነግሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
I love you, my friend.
ሰርዲዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የዛሬ ዝግጅታችንን የምንጀምረው ታዬ ቶላ ከአዲስ አበባ በላኩልን ደብዳቤ ይሆናል። ይድረስ ለተወደዳችሁ የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት አዘጋጆችና አቅራቢዎች ከሁሉ አስቀድሜ ከጎናችን ዞር ባለው ወንድማችን አንድም ጋሼ አንድም ጓድ ተገኘ ሞገስ ያደረሰብንን ሀዘን ሰብረን የሱን ፍቅር የሱን ምሳሌነት ወርሰን ትግላችንን እንግፋ። ሀዘን አይሰብረንም፣ ሞት አይረታንም። ሁሌ እናበባለን፣ ሁሌም እንጠነክራለን። ሁሌም እየተደራጀን ከሰማዕቶቻችን የተረከብነውን ህዝባዊ ትግል እስከ ድሉ ምዕራፍ እናደርሰዋለን። እኛ ያፋዎች ሀዘናችንን በትግላችን የመወጣት የከበረ ታሪክ አለንና እንባችንን እያበስን ለዘመናትን እየዘመርን እንተማለን። እኛ የኢሃፓ ልጆች፣ እኛ የኢሃፓ ቤተሰቦች ሁለት ልደት አለን። አንደኛው ከእናቶቻችን ማህፀን የተወለድንበት ነው። አንደኛው ግን ለኢትዮጵያ አንድነትና ለህዝቧ ነጻነት ለመታገል በኢሃፓ ከታቀፍንበት ዕለት አንስቶ የሚቆጠረው ነው። ለኢሃፓዎች ሁሉ እድሜ ማለት በኢሃፓነት ለህዝብ እየታገል በትግል የኖርንበት ነው። ለዚህ ነው ተገኘን እንደ ታላቅ ወንድሜ ጋሼ እንደ ያንድ እናት የኢሃፓ ልጅነት ጓዴ ያልኩት። ደግሞ ልጨምር፣ በቅርብ እንደማውቀው አፍ ለአፍ እንደ ተጫወትኩት ወይም እንደ ኩያዬ አንቱታውን ያላጠበቅኩት ፍቅሬን ያኮሰምንብኝ መስሎ ስለተሰማኝ ነው። በበኩሌ በእድሜ ቁጥር የሚበልጡኝን ሁሉ የእናቴ የኢሃፓ ልጆች የሆኑትን የምጠራቸው እንደዚህ ነውና አድማጮች ተገንዘቡልኝ። ስለተገኘ ከኢሃፓ የተላለፈው በላኝ። ኢትዮጵያ ሀገራችን አንድ የቀለም ቀንዲል አጣች፣ በርግጥም አጣች። ለተገኘና ቀድመውት ለተጓዙት ጓዶች ጸጋዬ ወይን ገብረ መድህን ደብተራው በዩኒቨርሲቲ በነበረው ሳምቲንግ በተባለው መጽሔት በአዲስ አበባ በ1967 ዓመተ ምህረት በእንግሊዝኛ የተቀኘውን ቫው የተሰኘውን እንዲህ እንደነገሩ ወደ አማርኛ መለስኩት። መሃል ላይ እንሰጣለሁ። የማለዳ አዋፍ እስከኖሩ ድረስ በመዝሙሮቻቸው አየሩ ይታመስ፣ ተረቶች እስከኖሩ ይተረኩ በምድጃ ዳሩ፣ እንበወቃቅላዎች እስከኖሩ በደስታ ይራገጡ ይንፈራፈሩ። በጨረቃ የነጸብራቅ ጅረት እታጠባለሁ፣ ጀንበርን እወርሳለሁ፣ የቀስተ ደመናውን ዱካ እከተላለሁ። ጋሽ ጸጋዬ ወይን ይህን ቅኔ የተቀኘው የዛሬ 62 ዓመት ነው። ይገርማል፣ በዚህ ቀኔ ሁላችንም መሐላችንን እየሰጠን ነው። የጓዶቻችንን መንገድ ተከትለን ህዝባዊ ትግላችንን እንገፋለን። የኢሃፓነት ሚስጥሩ የተሰው ጓዶቻችንን ትልሚዘን ቃል ኪዳናችንን ተጠብቀን የትግል አቀበትን እየወጣን ነው። ይህን ለደብተራውም መሐላችንን እንሰጣለን። እንዲህ ብለን አንተና ወንድሞችህ በቀደዳችሁ ዱካ ለመትመም መሐላችንን እንሰጣለን። ኢሃፓ የባለቅኔዎች የገጣሚዎች የጸሐፊያን ሀብታም ነውና ሐማቱማ በ1992 ዓመተ ምህረት ሀበሽኛ በሚለው የግጥም ስብስቡ እንዴት እናስታውሰው ከሚለው ውስጥ ተገኘ ሞገስን ለመሰከር ይህን መዘዝኩ። አገሪና ትንኳት ወገን ያይዋረድ ጥበትም ይወገድ ለፋሽስቶች መንጋ ማንም አይርበድበድ ብሎ በመስበኩ ሰብኮ መሸሽ ሳይሆን አሻፈረኝ ብሎ መስዋዕት በመሆኑ በማን እናስታውሰው? በተስፋዬ ይሻል ወይስ በኦስማን በቆንጂት ከሊፋ ወይስ በዋት ይሁን? ይሁን በበላይነህ ወይስ በደረጀ በዳሮ መሐመድ ዳንኤል ባቢሌ በብንያም ጸሎተ ወይስ በውብሸት በሻምበል አምሃ ወይስ በይትባረክ በጋይም በገለፍ በማርቆስ ባምባዬ ተካልኝ ጸጋዬ። ጋሽ ተገኘ ሁሉን አስታወሰን። ያን ቦልቧላ ዕውቀተ ባሕሩን ትሑቱን ራሱን ዝቅ ዝቅ እያደረገ የኖረውን ትግል ቁርሱ ምሳው እራቱ የሆነውን የድቅድቅ ጨለማው አብሪ ኮከቡ ሳሙኤል ዓለማየሁን አስታወሰኝ። የፍኖት አድማጮች መቼም እንደምታውቁት ወይም ልትገምቱ እንደምትችሉት ኢሃፓ የኢትዮጵያ ትላልቅ ጭንቅላቶች ቤት ነውና ሳሙኤል ዓለማየሁ አንዱ የኢሃፓ ትልቅ ጭንቅላት ነበር። ኢሃፓ ካደረጉት መሃል ተገኘና ሳሙኤልን ማንሳቱ ምሳሌነታቸውን ያጎላዋል። የሚገርበው ሙሉ ህይወታቸውን ለኢሃፓ ለኢትዮጵያ ሰጥተው ሁለቱም በድንገት ኳክም ብል ብለው ማለፋቸው ነው። አደራ ተቀባይ መሆን አይቀልም። ደግሞ ተገኘና ሳሙኤልን ደብተራውንና ቆንጅትን የመሰሉ የላቀ አስተሳሰብና የክህሎት ባለጸጋዎችን ለመውረስ ሳስበው ይከብደኛል። ግን ደግሞ መጣር መጋር አለብንና የነሱ ቀጥተኛ ተማሪዎች መሆን ባንችል የተማሪዎቻቸው ተማሪዎች ለመሆን እንማስን የሚል ወንድማዊ ጥሪን ተቀበሉኝ። አቶ ያርሶ ዓለማየሁ በቅርቡ እያወረሰን ያለው የኢሃፓ ታሪክ ለኔ ካምሮዬ በላይ የሆነ በህዝብና በሀገር አንድነት የከበረ ድርጅት መሆኑን ይበልጥ መገንዘብ አስችሎኛል። በዚህ ተደምጦና ተነቦ በማይጠገበው ገር ለኢሃፓ አቶ ያርሶ የታላቅ ወንድማቸው የሳሙኤል ዓለማየሁን በኢትዮጵያ ተማሪዎች በአሜሪካ የነበራቸውን ከፍተኛ ተሳትፎና በመጀመሪያዎቹ የኢሃፓ አመሰራረት የተወጡትን ሸክም ወደፊት ያቀርቡልናል የሚል ተስፋ አለኝ። የሳሙኤልን ማንነት ኢሃፓ ሊነግረን ይገባል። የምንማረው ሲነገረን ነውና የኢሃፓ ከፍተኛ አመራሮች ሳሙኤልን፣ ደብተራውን፣ ተገኘን፣ ቆንጅትን ወዘተ እየቆነጠራችሁ አስነብቡን። እነሱ የትግል አስተማሪዎቻችን ትምህርት ቤቶቻችን ናቸውና አሳውቁን። የነሱን ተጋድሎ እየቀሰብን ስንጓዝ ስንቅ እየሆነን ድካማችንን እያቀለለልን ጉዟችንን እናቀለዋለን። ተገኘ፣ የቀደሙት ጓዶቻችንን ባንተ አሰብናቸው። ቃል ኪዳናችንን አክብረን ትግሉን መቀጠላችን እውነት መሆኑን መስከረልን። ጓዶች ኢሃፓዎች አዘናችንን እየዋጥ ለሀገራችንና ለህዝባችን የሰጠነውን መሐላችንን እያሰብ ህዝባዊ ትግላችንን እናፋፈም። ታዬ ቶላ ከጎላ ሚካኤል አዲስ አበባ። Thank you. ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬ ይቅደም። ዓለም በትዝብት ተሞልታ መፍትሄ እያጣጣረች መመልከት ያማል። ከአምስት እስከ ሰባት ቢሊዮን ሕዝብ በሞላበት ዓለም አንድ ከመቶ የማይሞላ ሀብታም እያጦዘን እንገኛለን። አንዴ ቀና ማለት ክልክል ነው፣ ሌላ ጊዜ ከቤት ለሁለት ሳምንት አትውጡ እየተባልን ነው። እውነታው ሌባውና ፖለቲከኛው ዘርፎ እስኪወጣ ተባባሪና ስራ አስፈጻሚ በመሆን ለዓለም አቀፍ ኢኮኖሚ ግሽበት እያመቻቹ ናቸው። ይህ ኪሳራ የሚከፈለው በደሃ ሕዝብ ትከሻ ነው። የዓለም ሕዝብ ምን ነካው ያስተኛል። የሁለት ዝሆን መራገጥ የሚጎዳው ሳሩን ነው ይባላል። በሌላ አባባል ደሃ ባልበላው ያካል። ወረርሽኙ ከየት መጣ? ለወረርሽኙ ቅድመ ዝግጅት የማን እጅ አለበት? ለመሆኑ ዓለም አቀፍ የጤና ድርጅት የበላይ ኃላፊ ቴዎድሮስ አድሃኖም በምን መስፈርት ነበር የተመረጠው? የሕክምና ዶክተርስ ነው? የጤና ሚኒስቴር እያለ የአማራ ሕዝብና የአዲስ አበባ ሕዝብ ለወሲብ ግንኙነት መከላከያ ሰበብ የተሰራጨውን ኮንዶም ተመርምሮ ነበር ኢትዮጵያ የገባው? ሊቢያ ውስጥ ያኔ ነበር ጋዳፊ የውጭ ዜጎች ኤድስ በስሪንጅ የሚያሰራጩትን የገደለው? ውድ ወገኖች፣ ብልጭልጭ ለማንም አይበጅም። ወዳጅና ጠላት ይለይ። ኮሮና ወረርሽኝ ከጀርባ የማን ስራ ነው? ጥያቄ ከልብ መጤን አለበት። ከመሬት ተነስተው አፍሪካ 10 ሚሊዮን በኮሮና ያልቃል ተብሎ ሲነገር፣ ኮሎኔሉ ለምርጫ ገንዘብ ማሰባሰብ ብሎ አዳራሽ ሙሉ ህዝብ ለበሽታው አጋልጦ አገኘውሽ በማለት ያሾፍብ ነበር። ውድ የፍኖተ ዲሞክራሲ የደብዳቤዎችም ተከታታዮች፣ የዓለም ህዝብ በመላ ተሸብቦ ራሱን በቁመና እየቀበረ ያለበት ዘመን ነው። በአገራችን እንደ ጭልፊት ተሰፍስፎ ያለውን የወያኔና ዘረኞች መንጋ በአንድነት ተባብረን ለአንዴና ለመጨረሻ ማስወገድ ግድ ይለናል። ወረርሽኙ ወያኔና ብልጽግና እንዲሁም መሰሎቹ ብቻ ናቸው ሲሉ ጨቡዴ ከካሊፎርኒያ ግዛት አሜሪካ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮችና ተከታታዮች ለሁላችሁም የከበረ ሰላምታዬ በእያላችሁበት ይድረሳችሁ እላለሁ። አለማወቅ በሰው ልጅና በአገሩ ላይ የሚያደርሰው ጉዳት ቀላል የማይባል ቢሆንም አወቅ ተማርን በሚሉ ሰዎች ውስጥ የሚፈጠረው የተሳሳተ አመለካከት ግን የበለጠ አስከፊም ጎጂም ነው። የተማሩ የሚባሉ የሚያደርሱትን ጉዳት በውል የተረዳው እንግሊዛዊው ስቴፈን ሃውኪንግ የእውቀት ጠላት ድንቁርና ወይም አለመማር ሳይሆን በእውቀት ወይም አወቅን ባዮች ውስጥ የሚሰርጸው የተሳሳተ የእውቀት አረዳድና አመለካከት ነው ሲል በምሬት የሞገተበት አባባሉ ነው። ስቴፈን ሃውኪንግ ከግል ህይወቱ ከህብረተሰቡ እንዲሁም ከገዢ ስርዓቶች የፈለቁ በርካታ የአዋቂ አጥፊዎችን የታዘበበትና መማሪያ ይሆናቸው ዘንድም ያስተላለፈው ትልቅ መልእክት አዘል አባባል ነው። ያባባል ለዛሬዎቹ ኢትዮጵያውያን ትልቅ ትምህርት ይሰጣል በሚል በመነሻነት ተጠቅሜበታለሁ። ኢትዮጵያ ዛሬ ለደረሰችባቸው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ባህላዊ፣ ሃይማኖታዊ፣ ታሪካዊ ወዘተ ውስብስብ ችግሮች ሁሉ ያልተማረው አርሶ አደር ወይም የከተማው የህብረተሰብ ክፍል ሆን ብሎ የፈጠራቸው ችግሮች እንዳልሆኑ በእርግጠኝነት መናገር ይቻላል። በጀማሪነት ወይም በቆስቋሽነት አልፈጸሙትም ማለት እንጂ አለመማር ወይም አለማወቅ የቆሸሸ አስተሳሰብና አመለካከት ተሸካሚ አያደርግም አላደረገም ማለት እንዳልሆነ ግን ይታወቅልኝ። ኢትዮጵያ ሀገራችን ህልውናዋ ከጥያቄ ውስጥ እስከ መግባት የደረሰው የዜጎቿ ሰውነትና የሰው ልጅነት እስከ መካድና እስከ መሳቀቅ የደረሰ ህይወት እንዲገፋ ያደረጋቸው በተማር ባይ ደናቁርቶች የፈጠሩት እንጂ ያልተማረ የሚባለው የህብረተሰባችን ክፍል እንዳልጀመረው ወይም እንዳላባባሰው በእርግጠኝነት መናገር ይቻላል። ስግብግብነትና የቀንጅብነት የተጠናወታቸው ዘረኞችና ጠባቦች የፈጠሩት ነው። ሁሉም ለኔ ከራስ በላይ ነፋስ ባዮች፣ እኔ ከሞትኩ ሰርዷይ ቀልባለችው እንስሳ የተለከፉ አልጠግባይ ጸረ ኢትዮጵያ ኃይሎች የፈጠሩት አጥፊ ተግባር ነው። በሀገራችን ሲሾም ያልበላ ሲሻር ይቆጫዋል ስግብግብነትና ራስ ወዳድነት ለክፍታዊ ህመሙ ብዙ አሳይቶናል። ከስግብግብነት ባሻገርም ዘረኝነትና ጠባብነት ስለ ዴሞክራሲያዊ መብቶች ካለ የተሳሳተ አመለካከት የሚመጣ መሆኑንም ያገራችን ዘረኞች አላማና ተግባር ቁልጭ አድርጎ አስተምሮናል። በብሔር ብሔረሰቦች ዴሞክራሲያዊ መብቶች ስም የተተከለ ጸረ ሀገርና ጸረ ህዝብ የሆነና የተሳሳተ ወይም የተዛባ አመለካከት የማይድን የካንሰር ህመም ከሆነብን በርካታ መታተን አስቆጠረ። የጠባቦችና ዘረኞች አነሳስና ፈጣጣር በኢትዮጵያ ውሸትና የውሸት ትርክት ሁሉንም ያመሳስላቸዋል። ሻቢያ ወያኔ ኦነግና ጭፍሮቻቸው የዛሬዎቹን ሹሞች ጨምሮ ውሸትና የውሸት ትርክት መነሻቸው መዳረሻቸው ነው። እድሜ ጠገቡ ሻቢያ የኤርትራን የኢትዮጵያን የፌደራል አካልነት ክዶ የኢትዮጵያ ቅኝ ተገዥዎች ነን ብሎ ሸመጠጠ። ኤርትራ በተባበሩት መንግስታት በኢትዮጵያና ኤርትራውያን የጋራ ስምምነት መሰረት የኢትዮጵያ ፌደራል አካል እንድትሆን በፈረንጆቹ አቆጣጠር በ1952 የተቀመጠ ሰነድ አለ። እርግጥ ነው አሁንም በ1962 እንደ ፈረንጆቹ መዋሃድ መፈጠሩ ሁሉንም ኤርትራውያን በተለይም ወጣቱን ክፍል ያላግባባ እንደነበር ይታወሳል። ሻቢያ ይህን ትልቅ እውነት እያወቀ ነበር የኤርትራ ጥያቄ የብሔር ጥያቄ ሳይሆን የቅኝ ተገዥነት ጥያቄ ነው ሲል የሸመጠጠው። በአድርባይነቱና በጸረ ኢትዮጵያነቱ የታወቀው የደደቢቱ ወያኔ ቀድሞ እውቅና ሰጭ ለመሆን ማንም አልቀደመውም ነበር። የኤርትራ ጥያቄ የቅኝ ቅዛት ጥያቄ ነው ብሎ እውቅና በመስጠት ብቻ የተገታል ነበረም። እንደ ኢሃፓ ኢሃሰ የመሳሰሉትን ይህን የማትቀበሉ ወይም እውቅና የማትሰጡ ከሆነ በተባበረ ኃይላችን እንወጋችኋለን፣ ከትግራይ ምድርም በተባበረ ኃይላችን ጠራርገን እናስወጣችኋለን ዛቻቸውን በተባበረ ኃይላቸው እውን አደረጉት። ከአቋሚ ወይ ፍንክች ያለው ኢሃፓ ኢሃሰም ከነ አቋሙ ትግራይን ለቀቀ። ኢሃፓ ኢሃሰን ጽኑ አቋም በዚህ አጋጣሚ ያደንቃለሁ ያኮራኛልም። ወደ ወያኔ ዘወር ስል ፈጣሪው ሻዕቢያ ስለነበር ለፈጣሪው መገዛትና መታዘዝ ስለነበረበት የቅኝ ግዛት ጥያቄ ነው ብሎ የውሸት ጩኸት ጮኸለት። መገንጠልና ማስገንጠሉንም ከተባባሪዎቹና አጋሮቹ እነ እንግሊዝና አሜሪካ ጋር ሆኖ ገና ከስልጣን እንደወጣ እውን አደረገው። ውሸትን እውነት ብሎ አደረገው። ኢትዮጵያና ኤርትራም ባርነት ወይስ ነጻነት በሚል በማይመረጥ ምርጫ አለያዩአቸው። ይህም አነሳቸው ብለው ለእርስ በርስ ጦርነት ነጋሪት ጎስመው አፋጇቸው አጨራረሷቸው። በደደቢት በረሃ በውሸትና በውሸት ትርክት ታጥቆ የተነሳው ወያኔ በ1983 ዓ ም ወደ ስልጣን ሲወጣ በማኒፌስቶ ላይ ካስቀመጣቸው በርካታ ዓላማዎች ውስጥ ትግራይን አስገንጥሎ ነጻ አገር እመሰርታለሁ ያለውን ቅዠቱን ብቻ ነበር ያዘገየው። ይህም ኢትዮጵያን እየጨቆንኩና እየዘረፍኩ መኖር ከቻልኩ ብሎ ያቆየው እንደነበር መሆኑን መርሳት ስህተት ነው። ዛሬ ከመቀሌ መሽጎ እያስጓራው ያለው የዚህ ልክፍቱ አካል መሆኑንም መረዳት ይቻላል። ውሸትና የውሸት ትርክት ከስልጣን በኋላም የወያኔ ቁርስ ምሳና ራቱ እንደነበር የምናውቀው ነው። የጎንደር የወሎና የአፋር መሬቶች የትግራይ ነበሩ ዛሬም ናቸው። የአማራው ህዝብ የትግራይ ህዝብ ጣላት ነው ከሚለው እርኩስ ዓላማውና ተግባሩ ዛሬም አልታቀበም። ከታሪክ ማስረጃዎች መማር አልቻለም። ይህን ውሸትና የውሸት ትርክታቸውን እንራስ ስሁል አጼ ዮሐንስና ራስ አሉላ ቀና ብለው ቢመለከቷቸው የለም ተከዜ ማዶን ወይም ኮረምን ያለፈ ግዛት አልነበረንም፣ ህዝባችን ከነበረበት የመሬት ጥበት አንጻር እየተሻገረ መኖሩ መልካም የሚባል የህዝብ ለህዝብ ግንኙነት እንጂ የኛ አያስ ብለውም ውሸት ነው ብለው እውነተኛ ምስክርነታቸውን መስጠት ብቻ ሳይሆን ባለፉበት የጀግንነት ታሪካቸውም ይታገሏቸው ይሞግቷቸውም ነበር። ወያኔ ኢትዮጵያዊ አብሮነትንና ባለረጅም አገርነትን ለመካድ ለመደለዝ ከስልጣን እንደወጣ የተጠቀመበትን አይረሴ ውሸትና የውሸት ትርክት የሚረሳ ይኖራል ተብሎ አይጠበቅም። የመለስ ዜናዊን የአክሱም ሐውልት የትግራይ እንጂ ለወላይታው ምኑ ነው? ኢትዮጵያ የምትባል አገር ከመቶ ዓመታት በፊት የነበረች አገር አልነበረችም ሲል የሰጠውን ውሸት የሚረሳ ካለ ወያኔ ወይም ጀሌዎቹ ብቻ ናቸው። አክሱም ትግራይን ብቻ ሳይሆን ያስገነጠሏት ኤርትራንም ኢትዮጵያንም የመንንም መጨመር ብቻ ሳይሆን በአክሱም ስልጣኔ ከክርስቶስ ልደት በፊት 400 ዓመታት ኢትዮጵያ የምትባል አገር እንደነበረች የዚህ ባለቤት መሆኗንም ከመካድ በፊት ያክሱምን ታሪክና መረጃዎችን መረዳት በተገባ ነበር። ያክሱምን ኢትዮጵያዊነት ብቻ ሳይሆን የኢትዮጵያን ባለረጅም ታሪክ ለማረጋገጥ ሰነዶችን ማንበብ ባይቻል መሬቷን ቢቆፍሩት ወይም ጫር ጫር ቢያደርጉት የሚወጣው ቅርስ ታሪክ ወይም ሀብት ነውና ነው። በዚህ ራስ ዳሸንን በሚያክል ውሸት በግሌ ከመለስ መውጣቱ አይደንቀኝም። የእነ ዶክተር ፕሮፌሰር ዝምታ ወይም ታሪክን በታሪክነቱ እውነትን በእውነትነቱ ለመጻፍ ወይም ለመናገር አለመሞከራቸው ግን ይደንቀኛል፣ ያሳፈረኛልም። ከመምሩ ደቀ መዝሙሩ እንዲሉ ኦነግ ኦፌኮና መሰል የኦሮሞ ጥራዝ ነጠቅ ዘረኞችና ጠባቦች የዋሹትና የደረቱት ውሸት ከወያኔ ይበዛ እንደሆን እንጂ አይተናነሰም። ኢትዮጵያዊ አይደለንም፣ በኢትዮጵያዊነታችን እንደራደራለን፣ ከኢትዮጵያ ሕዝብ ጋር የአዳምና የሔዋን ልጅነት የዘለለ የጋራ ባህል፣ አብሮነት፣ ታሪክ፣ ስነ ልቦና የለንምና እንገንጠል ብቻ መፍትሄያችን ነው ማለታቸው የሚረሳ ይኖራል ተብሎ አይጠበቅም። እነዚህ ማፈሪያ የሆኑ ዘረኞችና ጠባቦች የአዲስ አበባና ሌሎች ሁሉ ኬንያ ኬንያ ሌላው አሳፋሪ ተግባራቸው ነው። እነዚህ ዘረኞች ዛሬ እየካዱንና እየሸመጠጡን ያሉት የአክሱምን ያህል እንኳን ያራቀ የትላንትና ታሪካችንን ነው። እነዚህ ዘረኞች እንደ ጣቃው ከመቀደዳቸው በፊት ታሪክን እወቁ፣ የምታውቁትንም አትካዱ ማለት ተገቢም ትክክልም ነው። አዲስ አበባ የሁሉም ኢትዮጵያዊ የጋራ ማዕከል ናት። በሁሉም ኢትዮጵያዊ ሀብት ከዚህ የደረሰች መሆኗ ብቻ ሳይሆን የአፍሪካም ጭምር መዲና መሆኗን መዘንጋት ክህደት ነው። ይህም አይበቃም የሚሉ ከሆነ ሸዋ እየተባለ የሚጠራውን አካባቢ ታሪክ ለማጥናትና ለመረዳት የወሰን ሰገድን፣ የሳህለ ስላሴን፣ የኃይለ መለኮትን፣ የአጼ ምኒልክን ታሪክና ውጣ ውረዶቻቸውን እንደሬት መራር ቢሆንም ስለ እውነት ለማወቅ ማስረጃ ነው። የለም ይህም አይበቃንም የሚሉም ከሆነ የሕዝብ አሰፋፈር ታሪክ ነውና ተፈጥሯዊ የመሬት አቀማመጥንም ላለፍንባቸው ውጣ ውረዶች የመሰክር ነውና በአይንም ይታያልና ከምንጃር እስከ ጨፌ፣ ዶንሳ፣ ሰንዳፋ፣ አሌልቱ፣ ደብረ ሊባኖስና ዙሪያቸውን በመቃኘት በርካታ ታሪኮችን መረዳት ይቻላል። ስለ ኦሮሞ ዘረኞችና ጠባቦች ሲነሳ ወይም ሲነገር የወያኔ ጉዲፈቻ ልጆች የሆኑትና ወርተረኞች ነን ባዮቹ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውን መዘንጋት ትልቅ ስህተት መሆኑን መረዳት ይገባል። በስም የተለያዩ ከመሆን ያለፈ ከወያኔም ጋር ልዩነት የላቸውም። ኮሎኔሉ የውሸት ኢትዮጵያዊ ነኝ ጩኸቱ ማንንም ሊያዘናጋ አይገባም። ሕገ መንግሥቱም ሕገ መንግሥቴ፣ የቋንቋ አከላለል አከላለሌ ነው፣ መንግሥታዊ መዋቅሩ ሁሉ በእኔ ብሔርና በእኔ ሃይማኖት ተከታዮች ብቻ መሞላት አለበት ከማለት ሌላ ዘረኝነት ምንድን ነው? የወያኔ ሕገ መንግሥትን በጣጥሰን ልንጥለው እንጂ ልንጠግነው የሚገባ አይደለም። ዘረኝነትን ማጠናከሪያ መጨቆኛ መሆኑ ብቻ ሳይሆን የኢትዮጵያን ተጨባጭ ሁኔታ ከግምት ውስጥ ያስገባም አይደለም። የትግራይ ክልል ስንል ሳሆውን ኩናማውን መደፍጠት መሆኑ መዘንጋት የለበትም። አማራ ክልል ሲባልም በውስጡ የያዛቸውን አገዎች፣ ኦሮሞዎችና ሌሎችም የስነ ልቦና ተጽዕኖ መፍጠር መሆኑ መዘንጋት የለበትም። የኦሮሞ ክልል ሲባል በውስጡ የያዛቸውን የአማራ፣ የጉራጌ፣ የትግራይ፣ የወላይታ ወዘተ ተወላጆችን መብት መደፍጠጥ መሆኑን በተግባር እየተመለከት ነው ያለ ተጨባጭ እውነት ነው። ሐረሪ የተባለው ትንሽ ክልልም ቢሆን ክልሉ ከተሰየመባቸው የሐረሪ ተወላጆች የበለጠ የሌላ ብሔር ተወላጆችን የያዘ መሆኑ እውነት ነው። በኢትዮጵያ አንድ ብሔረሰብ ብቻውን የያዘው አካባቢ የለም፣ የተደበላለቀ መሆኑን መካድ አይቻልም። ይሄ በጋምቤላ፣ በአሶሳ፣ በአፋር፣ በደቡብ ወዘተ እውነት ነው። ለዚህ ነው ኢትዮጵያን በዘርና በቋንቋ እየሸነሸኑ ማካለል ከሀገሪቱ ተጨባጭ ሁኔታ ያፈነገጠ ነው የሚባለው። ለዚህ ነው ሁሉም የኢትዮጵያ አካባቢ በዴሞክራሲያዊ በእኩልነትና በፍትህ ስሌት የሁሉም የእኩል ተጠቃሚነት ይረጋገጥ የሚባለው። ለዚህም ሁሉም የኢትዮጵያ አካባቢ የሁሉም ኢትዮጵያዊ እንጂ ያንተ ቡድን ብቻ ማለት አያግባባንም የሚባለው። ለዚህ ነው የዘርና የቋንቋ አከላለልን ያጠፋናል እንጂ አለማንም የሚባለው። ለዚህም የኦሮሞ፣ የአማራ፣ የትግራይ፣ የአፋር ወዘተ ብልጽግና ፓርቲ ዶሮን ሲያታልሏት በመጫኛ ጣሏት አይነት እየሆነብን የሚያስቀል። ውድ ፍኖቶች ባለቤቱን ካልናቁ አጥሩን አይነቀንቁ ይላል ያገሬ ሰው። አዲሶቹ ሽሞች ይባይሆን ኖሮ የወርተራ ፍርቅርቁን ለውጥ እያሉ ባልተፋለቁብን ነበር። ሁሉን በቁጥጥራቸው ስር ባደረጉበት ሁኔታ የምርጫ ቧልት ባልተጫወቱብንም ነበር። ይሄ ሁሉ ህዝብን መናቅ እንጂ ማክበርን አይነግረንም። ካለፉ ስህተቶቻችን ሁሉ በመማር ከመለያየት ይልቅ በመተባበር መታገል፣ አዲሶቹ ሽሞች በአስቸኳይ ሁሉን አሳታፊ ለሆነ የሽግግር መንግስት እንዲያስረክቡ መታገል አማራጭ የሌለው የወደፊት መልካም ዕጣ ፈንታችን መወሰኛ ነው፣ የመጨረሻ መልእክቴ ነው ሲሉ ደብዳቤያቸውን ያደረሱን ደምሰው ጀምበሬ ከደብረ ዘይት ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
እስቲን ጠይቅሽ ኢትዮጵያ ሀገሬ፣ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት? ዝግዝግ እንንጠልጠል፣ በገዦች ጭካኔ ከሀገር እንሰደድ፣ እንፈነቃቀል። እስኪ ልጠይቅሽ ኢትዮጵያና ዓለም አንቺ የደም ሀገር፣ ስንት ጊዜ እንሙት? ስንት ጊዜ እንቀበር? ስንቴስ እንታሰር? ስንት ጊዜ እንድማ ስንት ጊዜ እንጩ ላንድነት ለክብርሽ ለህዝቦችሽ ክብር ወፈላላን ንግባ ህይወት እንገብር ስንት እንታፈን ስንት እንዘግዘግ ባርመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቅ እናታለም አራቱም ማዘንሽ ሁነን እስር ቤት ስንት ጊዜ እንሙት ለማን እንበላ ቤት አንቺ እናታለም ኢትዮጵያ ደምሬት ጧትና ማታ ደግ ይመጣል ይያን ስንጸልይ ስንመኝ አንቺ እናታለም የኛ አጣፋንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪ ልጠይቅሽ እናት ልጅና ባላ ቤት በግፍ ስትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጅግኖች ሲሰቀሉ ልክ እንደ ቁሻሻ ከጉድጓድ ሲጣሉ አንቺስ ከምታጩ ምን አላልነው አለ በጊዜ በወቅቱ አላፊ ህዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲቸለቱ ምን አላልነው አለ እናት አለ ግፉ እንዲቆምልን መከራው እንዲጠፍ ያልንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጫ እስከ መቼ ድረስ እስኪ ልጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብሰሽ ጡቅ ነካሾችሽን ንግስና ቀብተሽ እስከ መቼውን እንዲህ የምታኖሪን አንቺ የደም ሀገር ኢትዮጵያ ንገሪን ንገሪን ግድ የለም ወደንም ጠላንም እንገፋለን እኛ ሌላ እናት የለንም አቦ እስከ መቼ ድረስ ገዳይ እያነገስሽ ጥቁር እንዳስለበስ ጧትና ማታ ልጆችን ቀብረሽ ስንት ጊዜ እንታፈን ስንቴ ስንዘግዘቅ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ አራቱም ማዘንሽ ይሁነን እስር ቤት ስንቱን እንለምን እንበላ ቤታ ቤት አንቺ እናት ዓለም ኢትዮጵያ ደምሪ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት አስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ ንሙዝግግ እንንጠልጠል በገጆች ጭካኔ ከሀገር እንሰደድ እንፈነቃቀል እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ ንሙዝ ስንቴ ስንቀበር እናም ልጠይቅሽ ኢትዮጵያ እናት ዓለም
በሀገር ወዳዶች ላይ ዘመቻ ወያኔ ለስልጣን ከመብቃቱ በፊት በጠላትነት ፈርጆ ያጠቃው ይሐፋል ነበር ይድህንም እንዲሁ ሁለቱ ኃይሎች አቋማቸው የተለያየ ቢሆንም ኢትዮጵያ በማለታቸውና ለኢትዮጵያ በመቆማቸው ጠላቶቹ ነበሩ። በኢድህ በርካታ ትግራይ ተወላጆች ተሰልፈው ነበር በያባም እንዲሁ። ይህ ለወያኔ ስጋትና ጭንቀት ነው። ዛሬ ታሪክን ገልብጦና አስገልብጦ ለኢትዮጵያ የታገለ ሊያስመስል ቢጥርም ለኢትዮጵያ ታግለው የተሰውት በትግራይ ጦር ሜዳዎች የኢሃፓና የኢድህ ታጋዮች ነበሩ። ወያኔና ጨፍሮቹ ባያነሷቸውም ታሪክ ግን በክብር መጽሐፉ መዝግቧቸው ይገኛል። በኢሃፓ ላይ ለምን ጠላት በዛበት? ስልትና ዘዴ ጎርሎት ነው? አቋሙ ተበላሽቶ ነው? አይደለም ነው መልሱ። ኢሃፓ ላይ ጠላት የበዛበት በኢትዮጵያ የተነሳ ነው።
ለኢትዮጵያ ብሎ በመነሳትና መቼም ቢሆን በኢትዮጵያ ላይ ሊደራደር ዝግጁ ባለመሆኑ ጸረ ኢትዮጵያ የሆኑ ሁሉ በጠላትነት መደቡት። የአካባቢ ኃይሎችም ለጠባቦችና ገንጣዮች ሲረዱ ኢህአፓን አገለሉት። ራባውያንም በአገራችን ላይ የነበራቸውን የበላይነት ድርጅቱ የተቃወመ በመሆኑ ከዚያን ጊዜ የጠመዱት እስከዛሬ በዚያው አሉ። አክራሪ ብሔረተኛ ነው ይሉናል ሲተነትኑን። ወያኔ፣ ሻቢያ፣ ኦነግ ወዘተ ድርጅቱ በኢትዮጵያ አንድነት በማመኑ እንደ ጠላት ፈርጀውት በቻሉት መንገድ ሁሉ አጥቅተውታል። አንዳንድ ታሪክን አጣማሚዎች ድርጅቱ ከሻቢያ ጋር ሆኖ ኢትዮጵያን ጎዳ ሲሉ ማድምጠናል። ድርጅቱ ይህን መርጦ በነበር ዛሬ ኢትዮጵያን ቀጥቅጦ የሚገዛት ኢህአፓ እንጂ ወያኔ አይሆንም ነበር ማለት እንችላለን። አገራችንን ሽጠን ለስልጣን ልንበቃ ባለመፈለጋችን ካረቡም ከሻቢያም ከፈረንጅም ልናገኝ የምንችለውን ሁሉ አንፈልግም በሚል ትተን በተወሰነ ደረጃም ተጎድተናል። ዛሬ ለምሳሌ የአሜሪካ ድምፅ ሬዲዮ መሳሪያ የሆነው የአማርኛ ክፍል ጸረ ኢህአፓዎችና ጸረ ኢትዮጵያዎችን መድረክ ሰጥቶ የሚያስለፈልፈው አለ ምክንያት አይደለም። አገር ወዳድ ኃይሎችን ነጥሎ ለማራቅና አፍቅሮ ወያኔነት የያዛቸውን ባንዳና አንጃዎች እንዲሁም የአሜሪካ ቅጥረኞችን ወደፊት ለማምጣት ነው። ወያኔና ሻቢያ አብረው ድርጅቱን ሲወጉ ደርግ ደግሞ በቀይ ሽብር ያጠቃል ነበር። ፍስሐ ደስታም ትግራይ አዲግራት መጥቶ የሰራዊታችን ትኩረት መሆን ያለበት ኢህአፓ ላይ ነው በሚል ለወያኔ ግልጋሎቱ ሊሰጥ እንደነበረም አረሳንም። ኢህአፓ የትግል ስልትና የመደራጀትን ችሎታ በሰፊው ማወቁን በተግባር ያሳየ ሲሆን ዋናው ችግሩ ሆኖ የተገኘው በኢትዮጵያና በህዝቧ ጥቅም ቅንጣትም አልደራደር ማለቱ ነው። ዛሬም ይኸው የጸና አቋማችን ችግሮችን ጋሬጣዎችን ደቅኖብናል። የደርግ ደጋፊ ሶቪየት ህብረት ከሆነች በኋላ የድርጅቱ ትኩረት በእሷ ላይ እንጂ በአሜሪካ ላይ ባይሆንም ዋሽንግተን ቂሙን ይዞ ኢህአፓ ወደ ስልጣን ካመራ ለአሜሪካ አይበጅም በሚል ይኸው እስካሁንም ተጻሮን ይገኛል። የቋራን መሬት ሱዳን ሊዝ ሲነሳ ከህዝብ ጋር ሆነን ቆመን ከሽንፋ ባሻገር ባንገታው ኑሮ መሬቱን ሰፈርበት ብለነው በነበር እንደ ወያኔ ሱዳን ለወያኔ ሳይሆን ለድርጅቱ ሰፊ እርዳታ በለገሰ ነበር። ሳውዲ አረቢያ፣ ሊቢያ፣ ሱዳን፣ ሶማሊያ፣ ምዕራባውያን፣ መስኮብ ወዘተ ሁሉም የተቃወሙን ኢትዮጵያን በጎዱበት ስለተቃወምናቸውና ስለታገልናቸው ወይም ክህደት ባንዳነትን ሲጋብዙን ወግዱ ስላልን ነው። ከዚህ በፊት እንዳስረዳነውም የድርጅቱ ጸር የሆኑት አንጃዎችም የፈሉት በመሰረቱ ከጨቋኝ ገዢዎች ጋር ሰምረን እንስራ ፍርፋሪ እናገኝ የሚል አቋም በመያዛቸው ነው። የመጀመሪያው አንጃ አቋሙ ከፋሽስቱ መንግስት ጋር እንተባበር የሚል ሲሆን የመጨረሻው እኩይ አንጃ ደግሞ ለወያኔ ፈርመን አፊዳቪት የወያኔን ህግ አገዛዝ ተቀብለን ሁለገብ ትግልን አሽቀንጥረን ትተን እጅ እንስጥ በማለቱ ነው። ሰሞኑን የአሜሪካ ድምፅ ሬዲዮ መድረክ ሰጥቶ የሚያስጮኸው ይህ አንጃ አንድ የራሱ መሪ በጻፈው መጽሐፍ የተለየ ነው እኛ ከወያኔ ጋር እንስራ በማለታችን ነው ሲል አስረግጧል። ይህንንም ከጨቋኝ ከወያኔ ጋር ሰምሮ መገኘት የሚለውን አቋም ደጋግመው ከያዙት ጋር ኢህአፓ ሊሰራበት የሚችል ሁኔታ ባለመኖሩ ቃል ኪዳናቸውን ካፈረሱ መለየት የግድ ሆኖበት ተገኝቷል። ወያኔና አሜሪካ ይህን አይነት ቡትቶችን ሰብስበውና ፍራሽ አዳሽ ሆነው ዛሬ በድርጅቱ ላይ ሊያሰልፉ መጣራቸው የሚጠበቅ ነውና አጥብቀን እንታገላቸዋለን፣ እውን ህልውና ካላቸውና ለህዝብ ትግል እንቅፋት ከሆኑ ማለት ነው። በኢትዮጵያ ላይ ክህደት የፈጸሙ ማፈሪያዎች ሁሉ በኢህአፓ ላይ ቢነሱ የሚጠበቅ ነው። ድርጅቱን ለማግባባትና ለኢትዮጵያ በማይጠቅም አቅጣጫ ለማስጓዝ ብዙ ጥረቶች ተደርገው ሁሉም ከሽፈዋል። የተወሰኑ ከዳተኞችን ሊያገኙ ቢችሉም የከዱት ደግሞ የለመደባቸውና ድርጅቱን ቀደምም ጎድተው ወጥተው በይቅርታ የተመለሱ ናቸው። የሶማሊያ፣ የሻቢያ፣ የወያኔ ሰርጎ ገብ ሆነው ድርጅታችንን ሊጎዱ የጣሩና የተቋቋምናቸውም ነበሩ። ጥቂቶች የሲአይኤ ሰርጎ ገቦችም ጉዳት ለማድረስ ችለው ግን ለተወሰኑት ዋጋቸውንም ልንሰጥ ችለናል። በሐሳብ ልዩነት የተነሳ በቅራኔ አያያዝ ያደረግነው ስህተት የለም ባይነን። ወያኔ ጋር እንጎንበስ ላሉትም ጉባኤ ጠርተን ሐሳባቸው ተቀባይነት ሲያጣ በሌሊትም በጠዋት የፈረጠጡ የወጡ ሲሆን ወንጀላቸው ግን የድርጅቱን ስም ሊቀሙ መነሳታቸውና እነሆ ህልውና ባይኖራቸውም ለወያኔ አሜሪካ ሊያገለግሉ መጣራቸው ነው። ወደ ሀገር አልጠራ አላስገባ ያላቸው ፋይዳ ቢስ መሆናቸውን ጠንቅቆ አውቆና ንቋቸው ራሱ ወያኔ ነው። ሻቢያ ከወያኔ ጋር ቅራኔ ቢገባም አብረነው ልንሰለፈው አልቻልነው ስልትና ታክቲክ ዘዴ በማጣት ሳይሆን ያ ቢሆንማ ሱዳን ከወያኔ ሲጣላ ሱዳንን ተጠቅመን ኢአድን መስርተን ወያኔን ባልተዋጋን ነበር። የሚያዋጣ መንገድ ሆኖ ባለማግኘታችን ነው። ወደዚያ ቀኑት የሌሎች ተመክሮ የኛን ድምዳሜ ትክክለኛነት አረጋግጧል። አንጃዎቹ እንዳሉት ከወያኔ ጋር በፊርማና በሰላም ተዋውሎ ዴሞክራሲ ተረጋግጦ መታገል ቢቻል ኖሮ ድርጅቱ በደርግም ጊዜ ብሎ እንደነበረው የሰላሙን መንገድ በመከራው ነበር። በለንደኑም ጉባኤ ሆነ በአዲስ አበባው የሽግግር ጉባኤ ይሃፓ ኢዲሃክ እንዳይደርሱብኝ ያለውና በአሜሪካኖችም አበጀ የተባለው ራሱ ወያኔ ነው። የቅን ነገር ሳይሆን ለስልጣን የበቃው የበቁት ኃይሎች ይዘትና መሰረታዊ ጠባይ ህዝባዊነት ወይም አምባገነንነት ነው ነበርም ዋናው ጉዳይ። ወያኔን መቼም ቢሆን መቼ ኢትዮጵያን ሊታደግ ሳይሆን ሊያወድም ሊያጠፋ የመጣ ዘረኛ ቡድን መሆኑን በሚገባ ስላወቅን መሰል ውዥንብር ውስጥ መቼም ዘው አላልንም። የዛሬ አቋማችንም የተለየ አይደለም። ከአድርባዩም አቃርኖን ያለው ይኸው ጽኑ አቋማችን ነው። ድርጅቱ ለምን በብሔር ተደራጃችሁ ሳይል በዚህ መልክ ከተደራጁት ጋር ኦነግንም ጠቅሎ ህብረት ለማድረግ ሞክሮ ሁሌም የከሸፈው ቡድኖቹ በኢትዮጵያና ኢትዮጵያዊነት ላይ ባላቸው ችግርና ግንጠላን አመቻቹልን ባይነት ነው። የደግ ርዝራሽ ደግሞ ህዝብ ይወስናል ቢባሉም ኢሃፓ ከመጣ አንጠልጥሎ ለፍርድ ያቀርበናል በሚል ድርጅቱን ማውገዝና ማደናቀፉን መርጠው ይገኛሉ። እነዚሁ ወንጀለኞች በሰሞኑ ከወያኔ ጋር ሰላም ከተሾመ ኦህዴድ ጋር ከጎኑ መቆም በሚል መናኛ አቋምን ሲሰብኩ እየሰማን ነው። ኢሃፓን ሳይሆን ከሃዲዎችን የትግል ተመክሮ ያላቸውና እየታገሉ ያሉትንም ሳይሆን የፖለቲካ መናኛዎችን የሚመርጡት የሚያስቀድሙት አለ ምክንያት አይደለም። ለፈረ ኢትዮጵያ ኃይሎች ሁሉ የማንመችና የምናስጨንቅ ኃይል ሆነን መቆየታችን መገኘታችን ደግሞ ያኮራናል ያስደስተናል። ህዝብና አገራችንን አልካድንም ማለት ነው። ጸንተንም ቆይተናል ማለትም ነው። ያዝለቀቀ ሳይሆን ያዝጠበቅ መመሪያችን መሆኑን የሚያሳይ ነው። ያልፋል እስኪያልፍ ግን ያለፋል በሚል ትግሉን ከአርባ ዓመት በላይ የተያያዝነው በጭቁኑ ህዝብ አሸናፊነት ሙሉ እምነት ይዘን ስለቆየንም ነው። ርዕዮታችን ሰፊው ህዝብ አሸናፊ ነው ስለሚለን ሁኔታው ሲጠጥር መክዳትን መቼም ልንቀበል ሳንችል መቼም የትግል ታሪካችንን ሳናቆሽሽ ሳናረክስ ለመቀጠልም ችለናል። ጽናት የእምነት ጉዳይ ነው። ትግሉ ሲከር ብተናን ያቀነቀኑና ችግር ሲበረከት ትግልና ቁም ብለው የነበሩ ቡከኖች ውሎ አድረው ለወያኔ እንስገድ ቢሉ የሚያስገርም ሊሆን አይችልም። ወያኔ የሚኸው እስከዛሬ በቂ ባሪያ አለኝና አልፈልጋችሁም እንዳላቸው አለ። ያተረፉትም ቅሌትና ውርደት ከሃዲ አንጃ የሚለውን ስያሜ በመሆኑ ከአስር ዓመት የፖለቲካ ምድረ በዳ ወጥተው እንደገና ለወያኔ ሎሌ ለመሆን ደፋ ቀና ሲሉ ማየትም ተገደናል። ጽኑ ጓዶች እንደሚሉት ግን ኢሃፓ አንድና አንድ ብቻ ነው ጸንቶ የታገለ። ለዚህም ነው የኢትዮጵያ ጠላቶች አሁንም ትኩረት ሰጥተው የሚታገሉት በቀጥታም ሆነ በከሃዲዎችም አድርገው የሚያጠቁት። ወያኔን በዴሞክራሲ መጠርጠር ድመትን በቆሎ መጠርጠር ነው። ለዚህም ነው ከወያኔ ጋር መሞዳሞድ ወይም ቡችላ ለመሆን መነሳት ፍልጡን ፖለቲካ ሳይሆን በክህደትና ጭፍን መሃይምነት የሚፈረጀው። የሚያሳዝነው ግን ፍልጡን ሆነን ያሉት የዚህ ክህደትና ድንቁርና እንደገና ነጸብራቅ ሆነው ሲገኙ ነው። በአገር ወዳዶች ላይ ዘመቻ የወያኔና መሰሎቹ ጸረ ኢትዮጵያ ባዕዳንም ተልዕኳቸው ነው። ሊተውት አይችሉም። በመሆኑም ጸረ ኢሃፓነታቸው የሚጠበቅ ነው። ኢሃፓ አገርና ህዝብን ቢክድማ ኖሮ በሰሞኑም ግብጽ በቀጥታም ሆነ በሻቢያ በኩል አጋሩ ሆኖ በተገኘ ነበር። የሀገር ጠላቶች ግን የኢሃፓ ወዳጆች መቼም ሊሆኑ ስለማይችሉ ያልተቀበልናቸውና ወደፊትም የማንቀበላቸው ነን። አገራችንን እንወዳለን። ከአርባ ዓመታት በላይ ሳንቆሽሽ ተስፋ ሳንቆርጥ ለኢትዮጵያ የታገልነው ለዚህም ነው። ዛሬም ጸረ ወያኔ ትግላችንን አጠንክረን የቀጠልነው ለኢትዮጵያና ለሕዝቧ መስዋዕት የሆኑት ጓዶቻችንን ቃል ኪዳን አክብረን በመገኘታችን እንጂ ሕዝብን ከተን ለባለነፍጥ በመጎንበታችን አይደለም። ዛሬም ትግላችን ይቀጥል የምንለው ኢትዮጵያና ሕዝቧን ስለምንወድና ወያኔ ካልተወገደ መብታችንም አገርም አይከበሩም ስለምንል ነው። ክህደት አልለመደብንም። ጓዶችም አርበኞችም አላስተማሩንም። ፍርሃትና እጅ መስጠት፣ ቆዳ አስቀድሞ አገርን ሕዝብን መካድ ከኢህአፓ ተጻራሪ ናቸው። ለዚህም ነው አንጃውን ባንዳውን ፋሽስቱን ጠባብ ዘረኛውን ታገልን እንጂ ቀኝ ገዢዎችን ታገልን እንጂ ዘራፊዎችን ታገልን እንጂ ባጠቃላይ ጭቆናና ጨቋኞቹን ታገልን እንጂ መቼም ቢሆን መች ላንዳፍታም እጅ ሰጥተን የማናውቀው። ጸረ ወያኔ ትግላችን ይፋፋም፣ ባንዳና ከሃዲ ትግላችንን አያደናቅፍም።
ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ቀድሞ የታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ሴትን መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነች ግንባርክን አሳየ
Yeah, I'm just saying.